Laudetur Jesus Christus. It barak Jesus Christus.
Yeah.
E Vatican Radio No.
ክብራትና ክብራን አድማጮቻችን ባለፈው ለተሮብ ቅዱስ አባታችን ስልጣናው ጳሳት ፍራንቺስኮስ ያቀርቡትን ትምህርተ ክርስቶስ በፕሮግራሞች መጨቃጨቅ ምክንያት ልናስተላልፈው ስላልቻልን ዛሬ እናቀርብላችኋለን።
cari fratelli e sorelle, buongiorno. Abbiamo concluso un ciclo di catechesi sulla Chiesa. Ringraziamo il Signore che ci ha fatto fare questo cammino.
ውድ ወንድሞችና እህቶች እንደምን አደራችሁ? ስለ ቤተ ክርስቲያን ባህሪ አንድ የጥናት ዙሪያ አካሂደናል። ይህንን የቤተ ክርስቲያን መልካም ባህሪ ለማጥናት የሁላችን ቤተ ክርስቲያን በመሆንና ቤተ ክርስቲያን የምንባል እኛ ራሳችን መሆናችን በማወቅ አላፊነታችን እንድናውቅና እንድንለብስ ላስቻለን እግዚአብሔር እናመስግን። ዛሬ አዲስ ምዕራፍን እንጀምራለን። የዚህ የትምህርተ ክርስቶስ ዙር መሪ ርዕስ ደግሞ ቤተሰብ ይሆናል። አጋጣሚ ሆኖ ይህ ርዕስ ስለ እርሱ በሚያጠኑ ሁለት ሲነዶሶች መካከል እናካሄደዋለን። ስለሆነም ለቤተሰብ ያሉትን አርስቶች ከመጀመር በፊት በዛሬው ዕለት ባለፈው ወርሃ ጥቅምት በዚሁ በመንበረ ጴጥሮስ የቤተሰብ ስብከተ ወንጌል ተግዳሮች በአዲሱ ስብከተ ወንጌል በሚል መሪ ሐሳብ ስለተካሄደው ልዩ የጳጳሳት ሲነዶስ ጉባኤ ለመናገር ወዳለሁ። እንዴት ተካሄደ? ምንስ አፈራ? ብሎ መጠየቅና ማስታወስ አስፈላጊ ነውና
Durante il sinodo i media hanno fatto il loro lavoro.
በሲኖዶሱ ግዜ መገናኛ ብዙሃን ስራቸውን ሰርተዋል። ምክንያቱም ከሲኖዶሱ ብዙ ነገሮች ይጠባበቁ ስለነበር ትልቅ ሽፋን ሰጥተውታል። ለዚህም ላመሰግናቸው ወዳለሁ። ብዙ ዜና ተሰራጨ። እንዲህ የሆነውም የቅዱስ መንበር ዜናና ህትመት ክፍል በየዕለቱ ባቀረበው የዜና መግለጫ ስለሆነ ለዚህም አመሰግናለሁ። ነገር ግን መገናኛ ብዙሃኑ ይህንን ዜና ያሰራጩት ልክ እንደ የስፖርትና የፖለቲካ ዜና አይነት ነበር። በሲኖዶሱ ሁለት ቡድኖች ማለት ደጋፊዎችና ተቃዋሚዎች፣ ግስጋሲያንና አቀባቢያን ወዘተ እየተባለ ይወራ ነበር። ዛሬ አጥር ባለ መንገድ በሲኖዶሱ ምን ተደረገ የሚለውን ጥያቄ ለመመለስ ወዳለሁ። ከሁሉ አስቀድሜ የሲኖዶስ አባቶችን ያለውን ሁኔታ ቅንነትና ብርታት አንግበው እንዲናገሩ ሌሎችንም በትህትና እንዲያዳምጡ ማለትም በልባቸው የሚሰማቸውን ሁሉ በድፍረት እንዲናገሩ አሳሰብኳቸው። በሲኖዶሱ ውስጥ የሚሉትን ነገር የመቆጣጠር ነገር ወይም የሴንሱር ነገር አልነበረም። ስለዚህ እያንዳንዱ አባት በልቡ ያለውን መናገር የሚሰማውንም በንጽህና ማለት ነበረበት። ይህ እርምጃ ብዙ እንደሚያከራክርም ግልጽ ነበር። እርግጥ ነው፣ ነገር ግን ሐዋርያትም እንዴት ይወያዩና ይከራከሩ እንደነበሩ አይተናል። በግብረ ሐዋርያት ኃይለኛ ክርክር ነበር ይላል። የሚሆነበት ምክንያት ክርስትና በተቀበሉ አይሁድና አሕዛብ መካከል ባህል ነክ ግዝረትና አመጋገብን የመሰሉ ሀዲገልማ ጽኑዑቱ የሚያሰኙ ክርስትናና ከአይሁድ ባህል ጋር የሚያያይዙ ሁኔታዎች ኃያል ክርክር በመነሳቱ ነበር። እዚህ ላይ የሐዋርያቱ ችግር የእግዚአብሔር ፍላጎት ምን ይሆን የሚል ነበር። እንዲህ አይነት ችግር አዲስ ነገር ሲገኝ ሁሌ ያጋጥማል። በአበው ሲነዶስም ያጋጠመው ይህ ነበር። ባሉን በተለያዩ አስተያየቶች የእግዚአብሔር ፍላጎትን ለማወቅ መወያየትና መጸለይ መጥፎ አይደለም። ነገር ግን ሁሌ በትህትናና ወንድሞችን ለማገልገል ዝግጁ በመሆን መደረግ አለበት። ምናልባት ቁጥጥር ወይንም ሴንሱር የተደረገ ቢሆን የባሰ ነበር። እንዲህም አይሆንም። እያንዳንዱ በልቡ ያለውን መናገር ነበረባቸውና
Dopo la relazione iniziale del cardinal Erdo c'è stato un primo momento fondamentale.
ብዙ ካርዲናል ኤርዶ ካቀረቡት የመጀመሪያ ረቂቅ ሁላቸው የተናገሩት ስለቀረበ ከበድ ያለ ነበር። ነገር ግን ሁሉንን ማዳመጥ ስለነበረባቸው ይህ ድርጊት መልካም ነበር። ያንዳንዱ የሲኖዶስ አባት ቅኑ በሆነ መንፈስ በመተማመን በልባቸው የሚሰማቸውን የተናገሩበት ታላቅ የነጻነት ጊዜም ነበር። ለዚሁ መሰረት የሆነው ደግሞ ከሲኖዶሱ በፊት ከመላው ቤተ ክርስቲያን በተሰበሰቡ አስተያየቶች የቆመ ሞያያ ሰነድ ወይንም ኢንስትሩመንቱም ላቦሪስ ነበር። ለዚህም የሲኖዶሱ ጽህፈት ቤት ሲኖዶሱን ለማዘጋጀትና በሲኖዶሱ ጊዜ ላደረጉት አስተዋጽኦ እናመሰግናቸዋለን። እውነትም ጎበዞች ናቸው።
Nessun intervento ha messo in discussione le verità fondamentali del sacramento di matrimonio.
በሲኖዶሱ ሂደት ውስጥ የቃል ኪዳን መሰረታዊ እውነት ጥያቄ ውስጥ አልገባም። ማለትም ቃል ኪዳን የማይፈታ እንዲሁም በቃል ኪዳን ውስጥ ያለው አንድነት መተማመንና ለህይወት ክፍት መሆን አልተነኩም። እነኚህ ነጥቦች የሚነኩም አይደለም። የሲኖዶስ አባቶች ያቀርቧቸው ነጥቦች ሁሉ በጽሑፍ ላይ ሰፍረው ሁላችን ካይናቸው በኋላ ከውይይት በኋላ የቀረበ ዘገባ በሚለው በሁለተኛ ደረጃ ተጠቀለሉ። ይህም ዘገባ ብፁዕ ካርዲናል ኤርዶ ነበር ያዘጋጁት። በሶስት ነጥቦች ላይም አትኩረዋል። አንደኛ የቤተሰብ ትግዳሮችና ሁኔታዎችን ጽድ ብሎ ማዳመጥ፣ ሁለተኛ ትኩረታችን በኢየሱስ ክርስቶስና በቤተሰብ ወንጌል መሆን እንዳለበት፣ ሶስተኛም ያለውን ሁኔታ ከቤተ ክርስቲያን የእረኝነት ተልእኮ ጋር መወዳደር የሚሉ ነበር። በዚህ ነጥቦች ላይ የትናንሽ ቡድኖች ውይይት ተካሄደ። ይህ ሶስተኛ ደረጃ መሆኑ ነው። ቡድኖቹ በየሀገሮቻቸው በሚጠቀሙት ቋንቋ ነበር የተቋቋሙት። ማለትም በጣሊያንኛ፣ በእንግሊዝኛ፣ በስፓኒሽና በፈረንሳይኛ። እያንዳንዱ ቡድንም ከውይይት በኋላ የየራሱ ጥናታዊ ሰነድ አቅርበዋል። እነኚህም ሰነዶች በአንድነት ታትመዋል። ሁሉም እንዲያነቧቸውና ግልጽ እንዲሆኑም ለሁሉ ተሰጥተዋል። ከዚህ የሚቀጥለው አራተኛ ደረጃ ሲሆን ይህም እነኚህን ሰነዶች በአጠቃላይ አጥንቶ የመጨረሻውን ረቂቅ ለሲኖዶስ አባቶች የሚያቀርብ ኮሚሽን ተቋቁመዋል። በመጨረሻም አባቶች በህብረት አጥንተው ከተወያዩና ድምፃቸውን ከሰጡ በኋላ የመጨረሻው የሲኖዶስ መልእክት ተዘጋጅተዋል። ይህም ለጥናት በመላው ዓለም ባለችው ቤተ ክርስቲያን ይሰራጫል። ስለዚህ የቤተሰብ ሲኖዶሱ ሂደት እንዲህ ነበር።
Questo è stato lo svolgimento dell'assemblea sinodale. Alcuni di voi possono chiedermi, ma padre, hanno litigato i padri?
ምናልባት ከእናንተ መካከል አባቶቹ ተጋጭተዋል ወይም ተጣልተዋል ወይ ብሎ ሊጠይቀኝ ይችላል። ነገር ግን እንደ ተጋጩ ወይንም እንደ ተጣሉ እንኳን ለመናገር ባልችልም በሲኖዶሱ ውስጥ ኃይለኛ ክርክር እንደነበረ ልገልጽላችሁ ወዳለሁ። ይህም በቤተ ክርስቲያናችን ውስጥ ያለውን ንጽህናን ይመለከታል። ሁሉ ግን ከጴጥሮስና በጴጥሮስ መሪነት እንደተካሄደ ላረጋግጥላችሁ ወዳለሁ። ይህ ማለትም ርዕሰ ሊቃነ ጳጳሳት እንደ ቤተ ክርስቲያን የበላይ ኃላፊ በጉባኤ ውስጥ ነበሩ። ይህም የንጽህናንና የመተማመንን ዋስትና በመስጠት የአንቀጽ እምነት ዋስትናም ይሰጣል። ስለዚህ ከሲኖዶሱ የተላኩ ይፋዊ መልእክቶች ሶስት ናቸው። አንደኛ ላይ የተጠቀስኩት የመጨረሻው መልእክት፣ ሁለተኛ ኮሚሽኑ ያቀረበው አጠቃላይ ዘገባና የርዕሰ ሊቃነ ጳጳሳት የመዝጊያ ንግግር ናቸው። ሌላ ምንም ነገር የለም።
La relazione finale che è stata il punto di arrivo di tutta la riflessione delle diocesi fino a quel momento adesso ieri è stata pubblicata.
ሲኖዶሱ የደረሰው የመጨረሻ መልእክት ትናንትና ታትመዋል። አሁን በመላው ዓለም ላሉ ረኪበ ጳጳሳቶች ይላካል። እያንዳንዱ ረኪበ ጳጳሳትም በመልእክቱ ይዘት ይወያያል። ፊታችን ወርሃ ጥቅምት 2015 ዓመተ ምህረት ለሚካሄደው አጠቃላይ የጳጳሳት ሲኖዶስ ጉባኤም እንዲያገለግል የውይይቶቹ ውጤት ወደ መንበረ ጴጥሮስ ይላካሉ። ትናንትና ታትመዋል የሚላችሁ መልእክት ውስጥ ለሚመጣው ሲኖዶስ መሪ ሐሳቦች የሚሆኑ ጥያቄዎችም ከሰነዱ ጋር ይላካሉ። እነኚህ ጥያቄዎች ደግሞ ለሚመጣው ሲኖዶስ መርሃ ግብር ለማዘጋጀት ይጠቅሙናል። እዚህ ላይ ማስተዋል ያለብን ሲኖዶስ ሲባል እንደ አንድ ፓርላሜንት ሆኖ የዚህ ቤተ ክርስቲያን ተወካይ የዛኛው ቤተ ክርስቲያን አባል በማለት የሚደረግ አይደለም። ሲኖዶስ በመንፈስ ቅዱስ መሪነት ስር የሚተዳደር ሆኖ መለያየት የሌለበት በጳጳሳት መካከል ከብዙ ዝግጅትና ጸሎት በኋላ ለቤተሰብ፣ ለቤተ ክርስቲያን ብሎም ለመላው የዓለም ማህበረሰብ የጋራ ጥቅምና መንፈሳዊ በጎ ነገር የሚካሄድ ጉባኤ ነው። ስለሆነም በዚሁ ልዩ ሲኖዶስ የተጋጀው ዘገባ ለጥናትና ለአስተንትኖ ወደ አብያተ ክርስቲያኖች ይመለሳል። እሳቸውም ጸልየው አስተንትነው ከተወያዩ በኋላ ለሚመጣው ሲኖዶስ ይጠቅማል ያሉትን ይልኩልናል። የጳጳሳት ሲኖዶስ ትርጉሙ ይህ ነው። ለመቤታችን ድንግል ማርያም ጥበቃና ማጥ ነው። እርሷ ደግሞ የእግዚአብሔር ፍላጎትን ለመረዳት ትረዳን ዘንድ እንዲሁም ለቤተሰብ የሚያገለግሉና የሚረዱ ሁነኛ እርምጃዎች ለመውሰድ ትርዳን። እስኪመጣው ሲኖዶስ ይህንን ሂደት በጸሎት እንድትሰኞች አድራላለሁ። እግዚአብሔር ብርሃኑን ይሰጠን ዘንድ ለሁሉም አብያተ ክርስቲያናት መናገር ያለብንን ነገር በደንብ እንድናውቀው ይረዳን ዘንድም ጸሎታችሁ እጅግ አስፈላጊ ነው ሲሉ ትምህርታቸውን ደምድመዋል።
በአውሮፓ ረኪበ ጳጳሳት ምክር ቤት የተዘጋጀ ወጣት ቤተ ክርስቲያን የቅዱስ ወንጌል ምስክር በተሰየመ ርዕስ አራተኛ የአውሮፓ ወጣቶች ፓስቶራል ስብሰባ እዚህ ሮም ውስጥ እየተካሄደ መሆኑ ይታወቃል። ርዕሰ ሊቃነ ጳጳሳት ፍራንሲስ በቅድስት መንበር የምእመናን ጳጳሳዊ ምክር ቤት ሊቀመንበር ለሆኑ ለብፁዕ ካርዲናል ሽታንስላው ሪኤልኮ መልእክት ማስተላለፋቸው ቫቲካን ላይ የወጣ መግለጫ አስታውቋል። ርዕሰ ሊቃነ ጳጳሳቱ በዚሁ ስብሰባ ተሳታፊ ለሆኑና የምእመናን ጳጳሳዊ ምክር ቤት ሊቀመንበር ለብፁዕ ካርዲናል ሽታንስላው ሪኤልኮ ባስተላለፉት መልእክት አመካኝነት ዛሬ አውሮፓ ስብከተ ቅዱስ ወንጌል እንደሚያሻት ማስገንዘባቸው መግለጫው አክሎ አመልክቷል። በጥንታዊት አውሮፓ ስብከት ቅዱስ ወንጌልን ዳግም መሰበክ እንደሚያስፈልግ የአውሮፓ ወጣቶች ይህንን ገቢራዊ እንዲያደርጉ መታገዝና መደራጀት እንደሚያስፈልጋቸው መልእክቱ አክሎ ማስገንዘቡም መግለጫው ተናግሯል። የወጣቶች ረኝነት ለቤተ ክርስቲያን በእጅጉ አስፈላጊ እንደሆነ የርዕሰ ሊቃነ ጳጳሳት ፍራንሲስ መልእክት ጠቁሞ ሆኖም ወጣቶቹ የእግዚአብሔር መንገድ የሚያሳዩ አዋቂዎች እንደሚያስፈልጋቸው መልእክቱ ማመላከቱ ተመልክተዋል። የወጣቶች ሕይወት ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር ለማስተሳሰር ከነሱ ጋር ሁነኛ ውይይት አስፈላጊ እንደሆነም ማስገንዘቡ ተገልጠዋል። አውሮፓ የቅዱሳን መካን መሆኗና የወጣቶች መንፈሳዊ ጥሪና ሃይማኖታዊ እንክብካቤ በእጅጉ አስፈላጊ መሆኑ የርዕሰ ሊቃነ ጳጳሳቱ መልእክት ማስገንዘቡ ተገልጠዋል። የአውሮፓ ወጣቶች ፓስቶራል አራተኛ ስብሰባ ነገ እንደሚጠናቀቅ ተያይዞ ተመልክተዋል።
ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቸስኮ በፔሩ ርዕሰ ከተማ ሊማ በአገሪቱ የተፈጥሮ የአካባቢ ጉዳይ ሚኒስትር ማኑዌል ፑልጋ ቪዳል ሊቀመንበርነት ተመርቶ ስለ የአካባቢ አየር ንብረት ጤና ርዕስ ዙሪያ በመካሄድ ላይ ወዳለው የተባበሩት መንግስታት ድርጅት የጠራው አውደ ጉባኤ ምክንያት ለሚኒስትር ፑልጋ ቪዳል ባስተላለፉት መልእክት የተፈጥሮ የአየር ንብረት መቀያየር ከሚያስከትለው ጉዳት ለመዳን ከወዲሁ ዓለም አቀፋዊ ትስስር የሚያጎላ መፍትሄ እንደሚያስፈልግ ማሳሰባቸው የቅድስት መንበር መግለጫ አስታወቀ። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቸስኮ ባስተላለፉት መልእክት የተፈጥሮ የአየር ብከላ በጋራና ስምምነት በተሞላው አሰራር አማካኝነት ብቃት ባለው መፍትሄ እንዲቀረፍ በማሳሰብ ብከላው በተለያዩ አገሮች ብዙ ችግር እያስከተለ መሆኑ የፓሲፊክ ክልል ምስክር ነው። ግዴለሽነትና ተገቢ ምላሽ ለመስጠት አለመንቀሳቀስ በሰውና በጠቅላላ ተፈጥሮ እያስከተለው ያለው ችግር በቀላሉ የሚገመት እንዳልሆነ አብራርተው ለጠቅላላ ሰብአዊ ፍጡር በተለይ ደግሞ ለደሆችና ለመጻኢ ትውልድ ማሰብ ስነ ምግባራዊና ግብረገባዊ ኃላፊነት ነው። ስለዚህ ተፈጥሮ መንከባከብና ከአደጋ ማዳን ስነ ምግባራዊ ትእዛዝ መሆኑ ያመለክታል። ኩላዊ መልስ ያስፈልጋል። ለነገ ከማያስብ አተርፍ ባይ በሁሉም ለሁሉም ተጽዕኖ ከሆነው ፖለቲካና ኢኮኖሚ ነጻ የሆነ ለጋራ ጥቅም ያቀና መፍትሄ ወሳኝ መሆኑ የገለጡት ቅዱስ አባታችን ተፈጥሮና አካባቢ የሚያከብር ባህል በማነጽ ተፈጥሮና ሰብአዊ ፍጡር ለመንከባከብ የሚያግዝ ከጋራ ውይይት የመነጨ ኩላዊ መፍትሄ አስፈላጊ ነው እንዳሉ የቅዱስ መንበር መግለጫ አመለከተ።
ፊታችን አመት 2015 እንደ አውሮፓ አቆጣጠር ወርሃ የካቲት ላይ 14 እና 15 ቀን በላቲን ቋንቋ ኮንሲስቶሪየም ማለት የካርዲናላት ምክር ቤት ጉባኤ እንደሚከናወን የቅድስት መንበር ቃል አቀባይ አባ ፍዴሪኮ ሎምባርዲ አስታወቁ። የካርዲናላት ምክር ቤት ጉባኤው አዲስ ካርዲናሎች እንደሚሰይምም ቃል አቀባዩ ከሰጡት መግለጫ ለማወቅ ተችሏል። በዘጠኝ ካርዲናላት የቆመ የርዕሰ ሊቃነ ጳጳሳት አማካሪ ምክር ቤት ባለፈው ማክሰኞ የጀመረው ስብሰባ ትናንትና አምሻው መጠቃለሉ ይታወቃል። ይህ በዘጠኝ ካርዲናላት የቆመ ምክር ቤት የኩሪያ ሮማና ማለትም የቅድስት መንበር ተቋማት ተሃድሶ እንዲያደርግ በርዕሰ ሊቃነ ጳጳሳት ፍራንሲስ መልካም ፈቃድ የተቋቋመ መሆኑ የማይዘነጋ ነው። የካርዲናላት ምክር ቤት በዘጠኝ ካርዲናላት የቆመ እንደሆነ የሚታወስ ሲሆን የተለያዩ ባህሎችና መልክዓ ምድራዊ ያካተተ እንዲሆን በ18 ካርዲናላት የቆመ ለማድረግ በእቅድ መያዙ የቅድስት መንበር ቃል አቀባይ አባ ፍዴሪኮ ሎምባርዲ ርዕሰ ሊቃነ ጳጳሳት ፍራንሲስን ጠቅሰው መግለጫ ሰጥተዋል። ይሁንና የቅድስት መንበር ተቋማዎች እደሳ ትኩረት በመስጠት ተሰብስቦ የሰነበተው በዘጠኝ ካርዲናላት የቆመ ስብሰባ እንደገና ፊታችን ዓመት እንደ አውሮፓ አቆጣጠር 2015 ወርሃ የካቲት 9 ቀን እንደሚሰበሰብ ቃል አቀባዩ በተጨማሪ ገልጠዋል። የተያዝነው የጎርጎርዮስ የቀን መቁጠሪያ 2014 ከ18 ቀናት በኋላ ቦታው ለ2015 አስረክቦ እንደሚሰናበት ይታወቃል። ይሁንና አዲስ የሚሰየሙ ካርዲናሎች ብዛትና የስም ዝርዝር ጊዜው ሲደርስ በርዕሰ ሊቃነ ጳጳሳት እንደሚሰጥ የቅድስት መንበር ቃል አቀባይ አባ ፌዴሪኮ ሎምባርዲ ከሰጡት መግለጫ ለማወቅ ተችሏል።
ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ እንደ አውሮፓውያን አቆጣጠር ታህሳስ 12 ቀን የላቲን አሜሪካ ጠባቂ ቅድስት ድንግል ማርያም ዘጓዳሉፔ ዓመታዊ በዓል ምክንያት በቅዱስ ጴጥሮስ ባዚሊካ በሮማ ሰዓት አቆጣጠር ከምሽቱ 6 ሰዓት በኢጣሊያ የሚኖሩ የላቲን አሜሪካ ተወላጅ ዜጎች በቅድስት መንበርና በኢጣሊያ የላቲን አሜሪካ ልዑካን መንግስታት የተሳተፉበት ምሷተ ቅዳሴ ማሳረጋቸው የቫቲካን ሬዲዮ ልዑክ ጋዜጠኛ አሌሳንድሮ ኖታር ኒኮላ አስታወቁ። ጳጳሳው የላቲን አሜሪካ አገሮች ጉዳይ የሚከታተለው ምክር ቤት ዋና ጸሐፊ ፕሮፌሰር ጉዝማን ካሪኩይሪ ከቫቲካን ሬዲዮ ጋር ባካሄዱት ቃለ ምልልስ በቅድሚያ ይህ በዓል ካቶሊካዊ ሁነት የሚያንጸባርቅ የላቲን አሜሪካ ካቶሊካዊ እምነት አናስር የሚያብራራ አብይ በዓል መሆኑን ገልጠው የካቶሊካዊ እምነት መለያ የአንድነት ትምህርትም ነው። በዓሉ ቅድስት ድንግል ማርያም ዘጓዳሉፔ ግልጸት በተረጋገጠበት በሜክሲኮ በሚገኘው ማርያማዊ ቅዱስ ስፍራ ከመላ ላቲን አሜሪካ ሀገሮች የተወጣጡ መንፈሳዊ ነጋዲያን በመሄድ የምስጋና እና በቅድስት ድንግል ማርያም ዘጓዳሉፔ አማላጅነትም ጸሎት የሚያሳርጉበት የመላ ላቲን አሜሪካ በዓል ነው። በዚህ ብቻ ሳይታጠር የኩላይት ቤተክርስቲያን በዓል በመሆኑ በሁሉም ስፍራ በሚገኙት የካቶሊክ ቤተክርስቲያን የሚከበር በዓል ነው ብለዋል። ለዚህ አብይ በዓል ምክንያት የዛሬ 50 ዓመት በፊት ታዋቂው የስነ ሙዚቃ ሊቅና ደራሲ አርኤል ማርሚሬዝ የደረሱት ዜማ ኑርፓን አቆጣጠር በ1967 ዓመተ ምህረት ለብፁዕ ጳውሎስ 6ኛ ለማስረከብ የነበራቸው ፍላጎት ሳይሳካ መቅረቱና ይኸው ይህ ዜማ ለዚህ በዓል የቅዳሴ ስነ ስርዓት መጽሐፍ ሆኖ የሚያገለግል እንዲሆን መደረጉና የኚህ ታዋቂ የስነ ሙዚቃ ሊቅ ልጅ ታዋቂ የስነ ሙዚቃ ሊቅ የመሩት የጦሙ ሁድ ሙዚቃ ቡድን የቅዳሴው ስነ ስርዓት ዜማ በማጀብ በመሳተፋቸው ገልጠው ቅዱስ አባታችን ከአሬል ራሚሬዝ ልጅ እንደ ሩፓን አቆጣጠር ታህሳስ 10 ቀን 2014 ዓመተ ምህረት ተቀበለው አባተ ታላቅ የስነ ሙዚቃ ሊቅና ሰቂለ ህሊና የኖሩ ነበሩ በማለት እንደገለጠዋቸው አስተውሰው ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ የላቲን አሜሪካ ተወላጅ በመሆናቸው ይህ በዓል በእውነቱ ለሳቸው አብይ ትርጉም እንዳለው ነው በማለት ያካሄዱት ቃለ ምልልስ አጠቃለዋል።
ብፁዕ ካርዲናል ሆርኼ ማሪያ ሜሂያ በ91 ዕድሜያቸው ባለፈው ሰኞ ከዚህ ዓለም በሞት መለየታቸው ቫቲካን መግለጫ መስጠቱ ይታወሳል። የብፁዕ ካርዲናል ሆርኼ ሜሂያ ቀብር ስነ ስርዓት ትናንትና በቅዱስ ጴጥሮስ ካቴድራል የተካሄደ ሲሆን የካርዲናሎች ጉባኤ ሊቀመንበር ብፁዕ ካርዲናል አንጀሎ ሶዳኖ ርዕሰ ሊቃነ ጳጳሳት ፍራንሲስ በተገኙበት ስርዓተ ቅዳሴና ፍትሐት መርተዋል። ሟቹ ብፁዕ ካርዲናል ሆርኼ ማሪያ ሜሂያ በ2001 እንደ አውሮፓ አቆጣጠር በቅዱስ ዮሐንስ ጳውሎስ ዳግማዊ ካርዲናል መሰየማቸው ከ1998 እስከ 2003 ይህም እንደ አውሮፓ አቆጣጠር የቅድስት ካቶሊካዊት ቤተ ክርስቲያን ቤተ መጻሕፍት የበላይ ኃላፊ በመሆን ማገልገላቸው ይታወሳል። ይህ በዚህ እንዳለ ሆኖ ርዕሰ ሊቃነ ጳጳሳት ፍራንሲስ በታላቅ ብሪታንያ የአርጀንቲና መንግሥት አምባሳደር አሊቺያ ካስትሮ በጽሕፈት ቤታቸው ተቀብለው ማነጋገራቸው የቫቲካን መግለጫ ያመለክታል። የኢራቅ መንግስት መደበኛ ሰራዊት በሰሜናዊ የሀገሪቱ ክልል ሞሱል ከተማ ከኢሲስ የተባለ እስላማዊ አክራሪ ቡድን ነጻ ለማውጣት በመዘጋጀት ላይ መሆኑ ተነግረዋል። እስላማዊና አክራሪ ቡድኑ በሰሜናዊ ኢራቅ ህዝብ ላይ ግድያ፣ አመፅና እንግልት እያደረሰ መሆኑም ተመልክተዋል። በኢራቅ ለበርካታ ዓመታት የኖሩና አሁን እስራኤል ውስጥ የሚኖሩ እረኛ አንግሊካዊ አንድሪ ዋይት ኢራቅ ውስጥ የሚገኝ የክርስቲያን ማኅበረሰብ አባላት ጠቅሰው አክራሪ ቡድኑ 5 ክርስቲያን ወጣቶች ሃይማኖታቸው ወደ እስልምና እንዲለውጡ ጠይቆ አይሆንም ስላሉ በአሰቃቂ ሁኔታ አንገታቸው ቆርጠዋቸዋል። በኢራቅ የካልዴ ቤተ ክርስቲያን ረዳት ጳጳስ ብፁዕ አቡነ ሳዓድ ሲሮፕ ሃና እንዳመለከቱት በሰሜናዊ ኢራቅ ሞሱል ከተማ ጨምሮ በኢሲስ አክራሪ ቡድን ቁጥጥር ስር ይገኛል። አክራሪ ቡድኑ እዚያው አካባቢ ይኖሩ የነበሩ ክርስቲያኖች ከአካባቢው ማባረሩም በማያያዝ ገልጠዋል። ባለፈው ወርሃ ነሐሴ በእስላም አክራሪ ቡድን የተያዘችው ሞሱል ከተማ ነጻ ለማውጣት በመንግሥት ዝግጅት እየተደረገ መሆኑና ኃይለኛ ርብርብ ይደረጋል ተብሎ እንደሚጠበቅም ተያይዞ ተወስተዋል። ይህ በዚህ እንዳለ ሆኖ በጦርነት ጠንቅ ኢራቅ ውስጥ የተፈናቀለ ሕዝብ ለኃይለኛ ችግር ተጋልጦ እንደሚገኝና ሰብአውያን ድርጅቶች ሕዝቡ ከረሃብ ከእርዛትና ከብርድ ለመታደግ የእርዳታ እጃቸው እንዲዘረጉ ብፁዕ አቡነ ሳዓድ ሲሮፕ ሃና መማጸናቸው አብሮ የደረሰ ዜና ያመለክታል።
አዳም የት ነህ ያለኸው ብለህ ጠይቀህ ለእኔ ተቆርቁረህ መች ጠፍቼብህ ቦታዬን ዘንግተህ እዚህ አለው የሚል መልሶ ነው ናፍቆት መልሶ ነው ናፍቆት
የተወደዳችሁ አድማጮቻችን ከዚህ ቀጥሎ ሳምንታዊውን የወጣቶች መድረክ ዝግጅታችንን እናቀርብላችኋለን። በዛሬው ሳምንታዊ የወጣቶች መድረክ ዝግጅታችን ስለ ቅዱስ ቁርባን እንመለከታለን። ቤተ ክርስቲያን በኢየሱስ ክርስቶስ የተመሰረተች መሆኗን መጽሐፍ ቅዱስ በሚገባ ያስገነዝበናል። ሐዋርያትና ተከታዮቻቸው በሙሉ ከጌታችን ኢየሱስ ክርስቶስ የተቀበሉትን ትእዛዝ በመፈጸም ቤተ ክርስቲያን ዛሬ ወዳለችበት ደረጃ እንድትደርስ አድርገዋል። የቤተ ክርስቲያን ታሪክ እንደሚያስረዳን ቤተ ክርስቲያን የተጓዘችባቸው መንገዶች ረጅም፣ እጅግ ፈታኝና ስደት የበዛበት እንደሆነ እናስታውሳለን። ቢሆንም እግዚአብሔር ለቤተ ክርስቲያን ሕይወት አስፈላጊ የሆኑ የጸጋ ስጦታዎችን፣ ችግሮችን የምትቋቋምባቸውን ኃይላት ሳያቋርጥ አብስቶ እንደሚሰጣት እናምናለን። ቤተ ክርስቲያን በውስጧ ባደረው በአጽናኙ የመንፈስ ቅዱስ ስጦታዎች፣ በሐዋርያት በኩል በተሰጣት የተስፋ ቃልና ከሁሉም በላይ በጌታችን በኢየሱስ ክርስቶስ መሥዋዕትነት የተለያዩ ፈተናዎችን በመቋቋም ጉዞዋን ወደፊት ትቀጥላለች። ታዲያ ይህ ሲሆን በቤተ ክርስቲያን ሕይወት የቅዱስ ቁርባንን ምስጢርና ድርሻ መዘንጋት የለብንም። ጌታችን ኢየሱስ ክርስቶስ በሙላት የሰጠን የእርሱ ሥጋና ደም እርሱን አውቀው ለተቀበሉት ሁሉ በመካከላቸው ፍቅርና አንድነት እንዲያድርግና ጸንቶ እንዲኖር ያደርጋል። ምክንያቱም ኢየሱስ ክርስቶስ ለዓለም ደህንነት ሲል ራሱን አሳልፎ እንዲሰጥ ያስገደደው ፍቅር ነውና። ኢየሱስ ክርስቶስ የሰጠን ይህ አንድ የሚያደርገን የፍቅርና የአንድነት ጸጋ እርሱ የመሠረታት ቤተ ክርስቲያንም አንድነቷን እንድትጠብቅ ያግዛል። ስለዚህ ቅዱስ ቁርባን የምእመናንን ኅብረት፣ የቤተ ክርስቲያንን አንድነት ያጠናክራል ማለት ነው። ሐዋርያው ጳውሎስ እንደሚለው እኛ ከዚህ ከአንዱ ኅብስት የምንካፈል ሁላችን ምንም እንኳን ብዙዎች ብንሆን አንድ አካል ነን ይላል። የጌታችን የኢየሱስ ክርስቶስን ሥጋና ደም በመቀበል የምናገኘው ዋነኛው ፍሬ ከኢየሱስ ክርስቶስ ጋር የሚኖረን ጥልቅ አንድነት ነው። ኢየሱስ ክርስቶስም እንዲህ በማለት ተናግሯል፣ ስጋዬን የሚበላ ደሜን የሚጠጣ ሁሉ በእኔ ይኖራል እኔም በርሱ እኖራለሁ። የዮሐንስ ወንጌል ምዕራፍ 6 ቁጥር 56። የቅዱስ ቁርባን ክብር የቤተ ክርስቲያን አንድነት የሚገለጥበት ምስጢር በመሆኑ በዘመናችንም በክርስቲያኖች መካከል እውነተኛ አንድነት በሙላት ይገለጥ ዘንድ በጋራ መለመን ያስፈልጋል። የጌታን ስጋና ደም የምንቀበል ሁላችን ልብ ማለት የሚገባን አንድ ነገር፣ ማንም ሰው የጌታ ስጋ ምን መሆኑን ለይቶ ሳያውቅ ህብስቱን ቢበላና የጌታን ጽዋ ቢጠጣ በራሱ ላይ ፍርድን ያመጣል። ከፍተኛ ኃጢአት መፈጸሙን የተገነዘበ ማንኛውም ሰው ከመቁረቡም በፊት ንስሐ መግባት ይኖርበታል። ቅዱስ ቁርባን የመንፈሳዊ ሕይወት ምንጭ፣ የምስጢራት ሁሉ መዳረሻ በመሆኑ የምስጢራት አንድነት በተለይ የምስጢረ ጥምቀትና የምስጢረ ክህነት አንድነት እውን እንዲሆን ያደርጋል። ምስጢረ ጥምቀትን ያልተቀበለ ሰው ወይም የቅዱስ ቁርባንን ምስጢር በእምነት ያላረጋገጠ ሰው ምስጢረ ቁርባንን መቀበል አይችልም። ኢየሱስ ክርስቶስ እውነትና የእውነት ምስክር ነው። መንገድና እውነት ሕይወትም እኔ ነኝ፣ በእኔ በኩል ካልሆነ በቀር ማንም ወደ አብ የሚመጣ የለም። የዮሐንስ ወንጌል ምዕራፍ 14። የተወደዳችሁ አድማጮቻችን፣ በዛሬው ሳምንታዊ የወጣቶች መድረክ ቅዱስ ቁርባንን አስመልክቶ የቀረበ ዝግጅት በዚህ ይጠናቀቃል። በሚቀጥለው ሳምንት በሌላ ርዕስ እስከምንገናኝ ሰላም ከሁላችን ጋር ይሁን።
አድማጮች፣ በመከታተል ላይ የምትገኙት የቫቲካን ራዲዮ ነው። በዮርዳኖስ ምዕራባዊ ዳርቻ የእስራኤል ሰፈራ በመቃወም ፍልስጤማውያን ሰልፍ በወጡበት ጊዜ ሰልፉ በተካሄደበት ጊዜ የፍልስጤም ራስ ገዝ አስተዳደር ዚያድ አቡ ዓይን የተባሉ ሚኒስትር መሞታቸው ይታወቃል። የሚኒስትሩ አሟሟት በተመለከተ ራስ ገዝ አስተዳደሩና የእስራኤል መንግሥት ንትርክ መያዛቸው ተመልክተዋል። የእስራኤል መንግሥት በሚኒስትሩ አስከሬን ላይ የተደረገው ምርመራ ውጤት በልብ ድካም መሞታቸው ማሳየቱ ይፋ መግለጫ የሰጠ ሲሆን የፍልስጤም ራስ ገዝ አስተዳደር ባለሥልጣናት ግን ሚኒስትሩ በእስራኤል ወታደሮች በደረሰባቸው ጥቃት እንደሞቱ እየገለጹ እንደሚገኙ ተነግረዋል። ያም ሆነ ይህ በእንቅርት ላይ ጆሮ ደግፍ እንዲሉ የክልሉ ሁኔታ እንዲወጠር ማድረጉም ተገልጠዋል። ይሁንና ፊታችን ወርሃ መጋቢት እንደ አውሮፓ አቆጣጠር እስራኤል ውስጥ ሕዝባዊ ምርጫ እንዲከናወን በእቅድ መያዙና የሀገሪቱ የፖለቲካ ድርጅቶች አብዝሃ የሕዝብ ድምፅ ለማግኘት ዘመቻ መጀመራቸው ተመልክተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በብዙ የሕዝብ ድምፅ እንደገና ለማሸነፍ መካከለኛው ምስራቅ ያነጣጠረ የፖለቲካ አዲስ ፖሊሲ ሳያዋቅሩ እንደማይቀሩም ተወስተዋል። ዜና እዚህ ላበቃ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።